ጤና ይስጥልኝ፣ እንደምን ዋላችሁ። ይህ በቲኪ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ ቅዳሜ www.tktaxes.com የሚቀርብ የኦንላይን ሬዲዮ ነው። የቲኪ ሾው ሁልጊዜ ቅዳሜ ከአንድ እስከ ሁለት ፒኤም ከሰዓት በኋላ ኢስተርን ስታንዳርድ ታይም የአትላንታ ታይም የሚቀርብ ሲሆን አላማው በየጊዜው የሚያጋጥመንን የግል ወይም የድርጅት individual or business tax ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋር የተያያዘና ልናውቃቸው የሚገቡን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽን ለማሳወቅና ለማብራራት ሲሆን፣ በተጨማሪም ከአድማጮች የሚቀርቡልን ጥያቄዎች ቀናና ግልጽ በሆነ መንገድ የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ የሆነ ስርጭት ወይም አገልግሎት ነው። አድማጮቻችን ባለፈው ሳምንት እንደነገርኳችሁ ባለፈው ቅዳሜ ስለ ሶሻል ሴኩሪቲ ነበር ተወያየ ነው። ዛሬ ደግሞ ስለ ዲስኤቢሊቲ እንነጋገራለን። በአማርኛ ድሮ አካለ ጉደሎ ነበር የሚለው፣ አሁን ግን እርማት አግኝቻለሁ። አካል ጉዳተኛ ልንለው ነው፣ ዲስኤቢሊቲ ነው። የኦንላይን ሬዲያችን ሰሞኑን ምንድን ነው ያደረገው? የሰማችሁትን አርካይቭስ በሁለት መንገድ ነው የሚያቀርበው። አርካይቭስ ለምሳሌ የዲሰምበር 3 በሚታይበት ጊዜ በላይ በኩል ቪዲዮ አድርገነዋል፣ በታች በኩል ደግሞ ኦዲዮ። ስለዚህ በሁለቱ መንገድ ነው የምናቀርበው። የመረጣችሁትን ልትሰሙ ትችላላችሁ፣ ወይም በኦዲዮ ወይም በቪዲዮ። ናው ለምንድን ነው እንደዚህ ያደረግነው? አንዳንድ ሰዎች ፕሮግራማችንን የሚሰሙት እየነዱ ነው። የነዱ በሚሰሙበት ጊዜ ቪዲዮ አያስፈልጋቸውም። ስለዚህ ታች ያለውን ኦዲዮ ሰማላችሁ ማለት ነው። ቁጭ ብላችሁ የምትሰሙበት ሁኔታ ካለ ግን በቪዲዮም በኦዲዮም ልትሰሙ ትችላለ። ስለዚህ ሁልጊዜ በየሳምንቱ ሁለት ፕሮግራም ልናቀርብ ነው። ሌላው ደግሞ ፊታችን ላይ የምታዩት ያላችሁ የቴሌፎን ቁጥር አስገብታለ። ለምሳሌ እንዲህ ባረገው ይነሳል። ለምሳሌ ልቀይረው። ኦኬ፣ አጠፋሁት። ይሄ ስልኩ አይታይም። ይሄ የስቴሽናችን ቁጥር ነው። አት ኤኒ ታይም ልደውሉ ትችላላችሁ። አሁን ምንም ስለማያስቸግረን ኢቭን ጥያቄ ቢኖራችሁ መሀል ልታቋርጡ እንችላላችሁ። ኢቭን ንግግርም እያደረጉ ልጠይቁ እንችላላችሁ። ትንሽ የሚጠይቃችሁ ነገር አለ። ስምህ ተናገር ይላል። ስማችሁ ለመናገር ካልፈለጋችሁ እኔ ነኝ በሉት። ኮምፒውተር ነው። ስለዚህ እኔ መጀመሪያ ስማችሁ ይመስለዋል፣ ነኝ ደግሞ ላስኔማችሁ ይመስለዋል ማለት ነው። አቴኒ ታይም ለምን ወርድ ቻላችሁ። ጥያቄ ካላችሁ አስተያየትም ካላችሁ እንቀበላለን። እሺ፣ በዛሬ እንግዲህ ዲስኤቢሊቲ ነው የምንናገረው። ዲስኤቢሊቲም ራሱ የሶሻል ሴኩሪቲ ኦፊስ ነው የሚያካሂደው። ዲስኤብልድ ማለት እንደ እኛ እንደሚገባን አካለ ጎደሎ አይደለም። አንዳንድ ነገሮች ትንሽ ቀንሰዋል ማለት ነው። ኢምፔርመንት እንለዋለን። ኢምፔርመንት ምን ማለት ነው? ለምሳሌ አንድ ሰው ለማየት በሚፈልግበት ጊዜ ግልጽ ሆኖ ካልታየው፣ እያየው ነው ይታየዋል፣ ግን ግልጽ ሆኖ ካልታየው ዲስኤብልድ ይባላል። አንድ ግለሰብ ኮምፒውተር ውስጥ የሚሰራ ረጅም ሰዓት ስክሪኑ ላይ ስምን የሚታመሙ ሰዎች አሉ። እጃቸው ላይ ይታመማሉ፣ በጀርባቸው ላይ ይታመማሉ፣ በሌላ ቦታ ይታመማሉ፣ አይታይም። ስለዚህ እጃቸው ትንሽ ፔን ካለው ስቃይ ካለው ወይም ደግሞ ጀርባቸው ትንሽ ስቃይ ካለው ይሄም ዲስኤቢሊቲ ነው። ስለዚህ ዲስኤቢሊቲ በምንበት ጊዜ ከጥቅም ውጭ ሆን ማለት አይደለም፣ ኖርማል የምንሰራውን ነገር ተቀንሷል ማለት ነው። ና ለዲስኤቢሊቲ ሪኮግናይዝ ለመሆን በሶሻል ሴኩሪቲ አድሚኒስትሬሽን ሁለት ነገሮች ብቻ ናቸው የሚያስፈልጉት። አንደኛው ድክመቱ ወይም በሽታው ወይም ያለን ችግር ከአንድ አመት በላይ የሚቆይ መሆን አለበት፣ አንዷ ክራይቴሪያ እሷ ናት። ሁለተኛ ደግሞ እስከ ሞትም ድረስ የሚያደርስ መሆን አለበት ማለት። ስለዚህ የመጀመሪያው ክራይቴሪያ ምንድናት? በሽታው ወይም ደግሞ ድክመቱ በአጭር ጊዜ የሚያልቅ መሆን ያለበት። በስድስት ወር ከሆነ ዲስኤቢሊቲ ሪኮግናይዝ አያደርገንም፣ በዘጠኝ ወር ከሆነ ኖ፣ ድክመቱ ከአንድ አመት በላይ ማስቸገር አለበት። አንድ አመት በላይ እንዲያውም ወደ ሞት የሚያስኬድ ከሆነ ዲስኤቢሊቲ ሪኮግናይዝ እንሆናለን ማለት ነው። ዲስኤቢሊቲ በጣም አከራካሪ ነው፣ ምክንያቱም አንዳንዴ ላይታየን ይችላል። ስለዚህ ምንድን ነው ዲስኤቢሊቲ ለማግኘት እየሰራን መኖር አለብን። እየሰራን ጉዳቱ መድረስ አለበት። እረፍት ወስደን አይደለም፣ ወይም በማንሰራበት ጊዜ አይደለም፣ ስራ ላይ መኖር አለብን። አንደኛዋ ቴስት እሷ ናት። ሁለተኛው ደግሞ ለሶሻል ሴኩሪቲ የሚያበቃ ገንዘብ ያስቀመጥ መሆን አለብን። ሚኒማም በየእድሜው አለው ማለት ነው። እድሜው ይወስናል። ልክ ባለፈው ሳምንት እንደነገርኳችሁ አንዳንድ ሰው በ65 ነው የሚወጣው፣ አንዳንድ ሰው በ66 ነው የሚወጣው፣ ወጣቶች ደግሞ 30-35 ያሉ ደግሞ በ67 ነው። እንደሱም የሶሻል ሴኩሪቲ ራሱ እንደሱ አይነት ገደብ አለው። አንዱ ከገደቦቹ ምንድን ነው? ለምሳሌ ግለሰቡ ከ28 ዓመት በታች ከሆነ የሚጠበቅበት የስራ ሁኔታ የአንድ አመት ተኩል ማለት ነው። 18 ወር መስራት አለበት ማለት ነው። 17 ወር ቢሰራ አያገኝም፣ 14 ቢሰራ አያገኝም። እንዴት ነው 14 መስራቱና 15 መስራቱን 16 መስራቱ የሚታወቀው ለማለት ትችላላችሁ። የሚታወቀው ከታክስ ሪተርናችሁ ነው። ታክስ ሪተርኑ ላይ የሚገባው ገንዘብ ለአመት ሚኒማም ከተፈቀደው ከሆነ ሙሉ አመት ሰርቷል ማለት ነው። ግማሽ ሰርተው ከሆነ 6 ወር ሰርተዋል ማለት። ለምሳሌ በአመት አሁን ወደ 5100 ብር ነው የሚያስፈልገው። 5100 5200 ሊሆን ነው ኔክስት ይር። 5200 ለምሳሌ በአመት ቢሆን 2600 ነው የሰራሁት ካል ሁለት ኳርተር ወይም ደግሞ 6 ወር ነው ማለት ነው። የምንሰራው ኢንካም በአመት ኢንካም ምን ያህል እንደሰራን ይነግረናል ማለት ነው። ሚኒማሙን ካላሟላን ጎደሎ ነው የምናደርገው ያለ ማለት። ስለዚህ በአመት የምንሰራው ገቢ ቢያንስ ባለ ዘንድሮ ወደ 5100 ገደማ ነው፣ ኔክስት ይር ደግሞ ወደ 5200 ማለት ነው። ስለዚህ እነዚህ ሰዎች ለምሳሌ በ28 በታች የሆኑ ሰዎች አንድ አመት ተኩል ያስፈልገዋል። 42 አመቱ ከደረሰ ግን ፉሊ ግሮውን አፕ ነው፣ 5 አመት ሚኒማም መስራት አለበት። ይሄ ሰውዬም አሁን የሰራቸው የአምስት አመታት ስራ አምስቱም አመቶች ሚኒማሙን በአነስተኛ የሚጠበቅበትን ማሟላት ይኖርበታል። ካላሟላ ግን ለዲስኤቢሊቲ ብቁ አይደለም፣ አይሰጠውም። ለምሳሌ አንድ ግለሰብ ያጋጠመው ዲስኤቢሊቲ በ50 አመቱ ቢሆን ቢያንስ 7 አመት መስራት አለበት። 7 አመት ካልሰራ አያገኝም። እስቲ ከፍ እናድርገው ትንሽ። ወደ 60 አመታችን በምንደርስበት ጊዜ ፉሊ ልክ እንደ 10 አመት መስራት ይኖርብናል። አክቹዋሊ በ60 9 ነጥብ ተኩል ነው፣ 9 አመት ተኩል። ስለዚህ የምንሰራው አማውንት ወሳኝ ነው፣ የሰራነው አመቶች ወሳኝ ነው። ሚኒማሙን ካላሟላን አይቆጠርም ማለት ነው። ስለዚህ ልክ እንደ ሶሻል ሴኩሪቲ የራሱ የሆነ ቁጥር አለው ማለት ነው። የሶሻል ሴኩሪቲ አድሚኒስትሬሽን በጣም የሚተባበር ድርጅት ነው፣ በየቦታው ነው ያለው። 800 ነምበርም ደውለን ለማግኘት እንችላለን። እንዲሁም ደግሞ ኦንላይን ገብተን አፕላይም ለማድረግ እንችላለን። የዲስኤቢሊቲ ጉዳይ ቀላል አይደለም። ምክንያቱም የብዙ ዶክተሮች ኢንፑት አለበት፣ ብዙ ዶክተሮች አሉበት። ምክንያቱም ያ የታከምነው ከዚህ በፊት ያደረግነው ህክምና፣ ከዚህ በፊት ያደረግነው ጥረት በሙሉ ነው የሚመረመረው። እና በመንግስት በኩል ደግሞ ሶሻል ሴኩሪቲ አድሚኒስትሬሽን ደግሞ በሶሻል ሴኩሪቲ ቤነፊትስ የሚባል ዲፓርትመንት አለ። እሱ ደግሞ ለዚህ ብቁ መሆናችንን ማስረጃዎቹ ብቁ መሆናቸውን ማስረጃዎቹ ጥሩ መሆናቸውን ይመረምራል ማለት ነው። ስለዚህ እንደ ሶሻል ሴኩሪቲ ቶሎ ብሎ የሚደርስ ሳይሆን አንዳንዴ እስከ 5 ወር ድረስ ይደርሳል፣ ከ3 እስከ 5 ወር። ምክንያቱም አከራካሪ ነገሮች ስላሉት ነው። ስለዚህ ዲስኤቢሊቲ በሚደርስብን ጊዜ ቶሎ ብለን ካላመለከት ሊዘገይብን ይችላል ማለት ነው። እና ሶሻል ሴኩሪቲ አድሚኒስትሬሽንም ምንድን ነው የሚለው፣ መጀመሪያ በእናንተ በኩል ዝግጅት መደረግ አለበት ነው የሚለው። ዝግጅቱ ምንድን ነው? አንደኛ የሶሻል ሴኩሪቲ ናምበራችሁ ጥሩ መሆን አለበት። ካርዱ መኖር ይኖርበታል። ካርዱ ከሌላችሁ ታወጡ እንደምትችሉ ባለፈው ሳምንት ነግሬያችኋለሁ። የበርስ ሰርቲፊኬት ወይም ደግሞ የጥምቀት ሰርቲፊኬት ከቤተ ክርስቲያን የምናገኘው ጠቃሚ ነው። እንዲሁም ስማችን፣ አድራሻችን፣ ምን ያህል ዶክተሮች እንዳየን፣ ምን ያህል ኬዝ ወርከሮች እንዳነጋገር፣ ምን ያህል ሆስፒታል እንደሄድ፣ የትኛው ሆስፒታል እንደሄድ፣ ክሊኒክም ከሄድ ያደረግነው መድኃኒት በሙሉ ዝርዝር ያስፈልገዋል። ከዚያ ሕክምናም ለምሳሌ መድኃኒት ቢታዘዝልን ለምን ያህል ጊዜ ነው ሕክምናውን የወሰድ ነው፣ ምን ያህል ታብሌት ወይም ደግሞ አንዳንድ ነገሮች ይወጠናል፣ እንዴት ነበረ የታዘዘው፣ ቴራፒስትም ከሄድ የቴራፒስቱ ክሊኒክ ያስፈልገናል። እነዚህ በሙሉ መደረግ አለባቸው። ሌላው ላቦራቶሪ ቴስት አድርገን ከሆነ ደግሞ የላቦራቶሪ ቴስት በተለይ ያከመን ዶክተር ለሶሻል ሴኩሪቲ መልእክቱን ይሰጣል ማለት ነው። ስለዚህ የሚበዛው ስራ ተዘጋጅቶ ተከማችቶ መቅረብ ይኖርበታል። የሚቀርበው ለሶሻል ሴኩሪቲ አድሚኒስትሬሽን ነው። እሺ፣ አሁን ትንሽ የተናገርኩ ይመስለኛል። ቆየት ያለች ሙዚቃ ላሰማና ተመልሼ እመጣለሁ። Thank you. እቺ ዘፈን በጣም ጥሩ ዘፈን ነበረች። ረጅም ጊዜ በተለይ ኢትዮጵያ በነበርኩበት ጊዜ ቅዳሜና እሁድ ጊዜ ትመረጥ ነበር። የፖሊስ ኦርኬስትራ ተጫዋች ነው የነበረችው። እሺ፣ እንግዲህ ወደ ዲስኤቢሊቲ በምናመለክትበት ጊዜ እነዚህ የነገርኳችሁን የተለያዩ ዳኪሜንቶች መከማቸት አለባቸው፣ መሰብሰብ አለባቸው። የሚበዛው ጊዜ እንደዚህ ዲስኤቢሊቲ ሲደርሳችሁ ራሳችሁ መከራከር አችሉ። በጣም ብዙ ሰው ነው የሚሰቃየው በዚህ ምክንያት። አንዳንዱ በሽታቸው በጣም ስለጠናባቸው የሚያገኙት በነፊት ዜሮ ነው፣ ሎው ነው። ምክንያቱም የሚከራከርላቸው ሰው ያስፈልጋቸዋል። ሁልጊዜ የውጭ ዜጎች እንደመሆናችን መጠን የቋንቋ ችግር አለን፣ የባህል ችግር አለን፣ ብዙ ነገሮች አናውቅም። ስለዚህ እንደዚህ የመሰለ ከባድ ነገር በሚያጋጥማችሁ እንጂ አያድርስ ነው የሚባለው። ጥሩ ጠበቃ መያዝ አለባችሁ። ጠበቃዎቹ ደግሞ በወሬ ስለሰማችሁት አይደለም፣ ትንሽ ታሪካቸው ማወቅ ይገባችኋል። የታወቁ መሆን አለባቸው። አንድ ወንድማችን አለ እዚህ በጣም ብዙ ጉዳት የደረሰበት የልጆች አባት ነው። ጥሩ ሰራተኛ የነበረ ነው። ጥሩ መስሪያ ቤት ነበር የሚሰራው። ጉዳት ደርሰበት ግን የተሰጠው ገንዘብ መናኛ ነው። አንድ ትንሽ መኪና ተጋጭቶ የሚያገኘው ሰው ነው የሰጡ። እንዲያውም ምንድን ነው የሚለው ጠበቃ የነበረው ጠበቃ ለመንግስት የሚሰራ አይመስለው ለእሱ እንደ መስራት ፈንታ። ስለዚህ ሁሉም ጠበቃ አንድ አይደሉም። ምክንያቱም ከኪሳችሁ የምታወጡት ገንዘብ የለም፣ ከምታገኙት ገንዘብ ነው የሚወስዱት። ዩዥዋሊ 33% ይወስዳሉ ማለት ነው። ስለዚህ በእንደዚህ አይነት መጥፎ ነገር በሚደርስባችሁ ጊዜ፣ የአካል ጉዳተኛ በምትሆንበት ጊዜ አንደኛ ወደ ጥሩ ዶክተር ሄዳችሁ መመርመር ይኖርባችኋል። ሁለተኛ ጥሩ ጠበቃ ደግሞ መያዝ ይኖርባችኋል። ቢኮዝ በዲስኤቢሊቲ ብዙ ወረቀት ነው የሚያስፈልገው። ብዙ ፎርም የሚሞላ ነው ያለው፣ የሚያመላልስ ነው። ዶክተራችሁን ብዙ ጊዜ ማነጋገር ይኖርባቸዋል። ዶክተራችሁ ጊዜ ላይኖረው ይችላል። ስለዚህ ታሪካችሁን የሚገልጽ ስለሆነ የምታመለክቱት ሁልጊዜ በጣም መጠንቀቅ እንዳለብን። ታሪክ ስንል እንግዲህ በሽታው እንዴት እንደተጀመረ፣ በሽታው ምን እንደነበረ፣ በመጀመሪያ ምን እንደሆናችሁ፣ አሁን ደግሞ ምን ደረጃ ላይ እንደደረሰ፣ የሕክምናችሁ ውጤት ምን እንደሆነ፣ ላቦራቶሪ ማድረጋችሁ ከሆነ የላቦራቶሪ ውጤት በሙሉ ተያይዞ ለሶሻል ሴኩሪቲ አድሚኒስትሬሽን ይሰጠውና እነሱ ካጣሩ በኋላ ወደ ስቴቱ ዲስኤቢሊቲ ዲተርሚኔሽን ሰርቪስስ የሚባላል ይሄ የሚወስነው ነው። ምንድን ነው የሚወስነው? ምን ያህል ታገኛላችሁ? ለምን ያህል ጊዜ ትቆያላችሁ? እንዴት ነው ሶልቭ የሚሆነው? የሚል ዲተርሚኔሽን ኦፊስ አለ። የስቴቱ ነው ይሄ። ስለዚህ ፌዴራሉ ወዳላችሁበት ስቴት ይሄዳል ማለት ነው። ወደዚህ በሚሄድበት ጊዜ እነዚህ ሰዎች የዲስኤቢሊቲ ዲተርሚኔሽን ሰርቪስ የሚባሉት ሰዎች የተሰጣቸው ኤቪደንስ የሚያዋጣ መሆንና አለመሆኑ፣ ሞር ኤቪደንስ የሚያስፈልግ ከሆነም ሞር ኤቪደንስ ይጠይቃሉ። ያለውም ኢናፍ ከሆነ በዚያ መሰረት ዲተርሚን ያደርጋሉ። በዚህን ጊዜ ጠበቃችሁና እናንተ ማለት የተጎዳው ሰው ማለት ነው ከጠበቃው ጋር ተስማምታችሁ የተሰጣችሁን ሪዛልት የተሰጣችሁን ውጤት መቀበላችሁና አለመቀበላችሁ ትወስናላችሁ ማለት ነው። ከዚያ ከተወሰነ በኋላ ያው የሚሰጣችሁን ይሰጣል ማለት ነው። እዚህ ላይ ነው በጣም ችግር ያለው። ምክንያቱም የተሰጣችሁ አማውንት ብቁ ላይሆን ይችላል። እንግዲህ ማወቅ ያለባችሁ በዲስኤቢሊቲ ልጆችም ያገኛሉ። ቢካውዝ ልጆቹ ደግሞ ምግብ ያስፈልጋቸዋል። ሚስትም ልታገኝ ትችላለች። ስለዚህ እነዚህ ነገሮች በሙሉ ከጠበቃችሁ ጋር ተነጋግራችሁ ለማግኘት ትችላላችሁ። ለምሳሌ አንድ ግለሰብ አሁን በአርባ ዓመቱ ዲስኤብል ሆነ፣ ልጆች አሉት፣ ሚስት አለችው። ሚስቱ 62 ዓመት እስኪሆናት አታገኝም። የምታገኘው ግን የእሷ ልጆች የእሱና የእሷ ልጆች የምትጠውር ከሆነ የባሏ የሆኑ ልጆች ደግሞ የምታሳድግ ከሆነ ቴኬር የምታደርግ ከሆነ አዎ፣ በልጆቹ ምክንያት ልጆቹም ያገኛሉ፣ እሷም ታገኛለች። ስለዚህ ዲስኤቢሊቲ የሚሰራው ለግለሰቡ ለተጎዳው ብቻ ሳይሆን አንደር 16 ላሉ ልጆችም ያገለግላል። እንዲሁም ደግሞ ሚስት የማትሰራ ከሆነች ለልጆቹ እየጠወረች ስለሆነች እያስተዳደረች ስለሆነ ምግብ እየሰራች ስለሆነ ግልጋሎት እየሰጠች ስለሆነ እንደ ልጆቹ ታገኛለች ማለት ነው። ና ሁልጊዜ እንግዲህ እንደዚህ ስንል መንግስት ማለት የሶሻል ሴኩሪቲ አድሚኒስትሬሽን ሌላ ስራ እንድንሰራ ነው የሚገፋፉ። ለምሳሌ የምንሰራው ስራ ቆመን ከሆነ እንበል፣ ዘበኛ ነው እንበል፣ ቆሞ ነው የሚሰራው። እግሩ ለመቆም የማያስችለው ከሆነ ሌላ ቁጭ ብሎ የሚሰራበት ነገር ይፈልጋሉ ማለት ነው። እንዲሁም ደግሞ ከእጃችን ጋር የተያዘ ከስራችን ጋር የተያዘ እጃችን ችግር ቢኖረው ወይም ቪዥናችን አይናችን ችግር ቢኖረው ጆሮአችን ችግር ቢኖረው እነዚህ ነገሮች የማያስፈልጉ ሌላ ሳጀሽን ያደርጉልናል። እዚህ ጋር መጠንቀቅ ያለብን የሚያደርጉልን ለእኛ ያዋጣል ወይስ አያዋጣም ብለን መወሰን ይኖርብናል። ያዋጣል ወይስ አያዋጣም የምንለው ግን ከባለሙያ ጋር ስንነጋገር ነው። ለምሳሌ ከዶክተሩ ጋር መነጋገር አለብን፣ ዶክተራችንን፣ እንዲሁም ደግሞ ጠበቃው፣ እንዲሁም ደግሞ አንዳንድ ሰዎች ሊመክሩን የሚችሉ ማነጋገር አለብን። መጀመሪያ ውሳኔ ስታገኙ እንዳትቀበሉ፣ ቢካውዝ ምን እንደምታገኙ ላታውቁ ትችላላችሁ። አንደኛ ጽሁፉ በጣም ብዙ ነው፣ ብዙ ኮንዲሽኖች ናቸው፣ ብዙ ፔጆች ናቸው። አንብበንም ልንጨርሰው የማንችል ነው፣ አንዳንዴም ላይገባን ይችላል። ስለዚህ ሁልጊዜ እንደዚህ አይነት ኮንዲሽን በሚደርሳችሁ ጊዜ ከባለሙያ ጋር መነጋገር ይኖርባችኋል። ያገኛችሁት አማውንት ሊያኖረኝ ይችላል ወይስ አይችልም፣ ያለኝ በሽታ ይሄኛውን አግኝቼ ሌላ ትንሽ ልሰራ እችላለሁ ወይ የሚል ሁሉ ግምት መኖር አለበት። ቢኮዝ በተለይ ዘንድሮ ብዙ ሰዎች ተሰቃይተዋል። አንዳንዱ ስራቸው ላይ ይጎዳሉ፣ የመጀመሪያውን ሕክምና ያሳክሟቸዋል፣ ከዚህ በኋላ ያስወጧቸዋል። ተመልሶ በሽታው ቢመጣ ችግር አለ። አንዳንዱ ስራ እየሰሩ ናቸው፣ ሕክምናቸው ካረጉ በኋላ ያስወጧቸዋል፣ ኢንሹራንስ የላቸውም። አንዳንድ ስቴቶች ሜዲኬድ አለ፣ ሜዲኬድ ልናገኝ እንችላለን። እንደ ጆርጂያ ግን የኦባማን ፕላን በመቃወም ሜዲኬዱን ሁሉ አንፈልግም ያለ ወደ 31 የሚሆኑ ስቴቶች አሉ የማይፈቅዱ። ስለዚህ በደንብ ማወቅ ይኖርብናል። ለነገሩ የፌዴራል ህግ ነው፣ አንድ ሰው ታሞ ሆስፒታል እምቢ አይልም። ግን ሆስፒታሉ የሚቀበለው ኢመርጀንሲ ኬዝ ብቻ ነው። ሴትልድ ካደረገ በኋላ ያስወጧቸዋል። በአምቡላንስ ሄደው ታክመው ሁለት ቀን ሶስት ቀን ከቆዩ በኋላ ኢንሹራንስ የለም ብለው ያስወጧቸዋል። ይህ ጆርጂያ፣ ሌሎችም አንዳንድ ስቴቶች አሉ። ወደ 31 ይሆናል። መጠንቀቅ ይኖርብናል። ለዚህ ነው ጥሩ ጠበቃ መቅጠር አለባችሁ፣ ጥሩ የሚያማክር ሰው ያስፈልጋችኋል እምላችሁ። ና ጉዳቱ ከደረሰባችሁ እንዴት አድርጎ ነው ሶሻል ሴኩሪቲ ሊወስን የሚችለው? ጉዳቱ ደርሶባችኋል፣ ተሰቃይታችኋል፣ ስራ ላይ ነው የተጎዳችሁት፣ እንዴት ነው የሚወሰነው የሚል አድረስ እናደርጋለን። አንደኛ ትሰራለህ ወይ የሚል ጥያቄ አለ። እየሰራህ ዲስአቢሊቲ ለማግኘት አይቻልም። ቢካውዝ እየሰራህ ከሆነ ዲስአቢሊቲውን እያፈረስከው የለኝም እያልክ ነው። ስለዚህ እየሰራህ ከሆነ አንደኛ ያጋጠመህ እየሰራ መሆን አለበት። ግን ዲስአቢሊቲ ክሌም ለማድረግ እየሰራችሁ ሊሆን አይችልም። ምክንያቱም የምትሰሩ ከሆነ ዲስአቢሊቲው አይሰራም ማለት ነው። ና ምንድን ነው እዚህ ጋር የምናየው? እንግዲህ ስራ የምታካሄዱ ከሆነ ዲስኤብልድ ናችሁ ብሎ አይወስዳችሁም፣ አይቀበልም። ሌላው የምታገኙት ገንዘብ ትንሽም ሰርታችሁ ከአቨሬጅ ከሚያገኘው ገንዘብ በላይ ከሆነ ደግሞ ዲስኤብሊቲ አይፈቅድም። ያነሰ ስታገኙ ብቻ ነው የሚፈቀድላችሁ። ሌላው የሕክምናው ጉዳይ የጤናው ጉዳይ እየባሰ ነው የሚመጣው ያለ እየተሻሻለ ነው የሚመጣው ያለ ልታገኙ የምትችሉ እየባሰ ሲመጣ ብቻ ነው። የሚያሰቃይ መሆን አለበት፣ ፔን መሆን አለበት። እንግዲህ ፔን ማለት የሚያሰቃይ መሆኑ የሚያውቃት ባለጉዳዩ ብቻ ነው። ባለጉዳዩ ምን አይነት ፔን እንዳለው ይገልጻል። ስለዚህ ያለው ፔን መጥፎ ከሆነ ያለው ፔን የማያሰራ ከሆነ አንዱ ክራይቴሪያው ነው። ሌላው እናንተ ያቀረባችሁት ዲስኤቢሊቲ ጉዳይ ከ ሶሻል ሴኪሪቲ ላይ ያለው ህግ ይፋለሳል ወይስ አይፋለስም? ስታንዳርዱን የጠበቀ ነው ወይስ አልጠበቀም? ለምሳሌ በሶሻል ሴኪሪቲ አድሚኒስትሬሽን ይሄ አይነት ጉዳት ይህን ይህንን ያመጣል የሚል ጽሁፍ አለ። የሜዲካል ሰዎች ናቸው የሚወስኑት። ስለዚህ እናንተ ከምትሰጡት መልስ ጋር መመሳሰል ይኖርበታል። ካልተመሳሰለ ችግር አለው ማለት ነው። ሌላው ድሮም እንደምትሰራው የነበረ ስራ ለመስራት ትችላለህ ወይ ይላል። ለመስራት የምትችለው ከሆነ አይፈቅድም። ምክንያቱም ዲስኤቢሊቲው አፍርሶታል ማለት ነው። ሌላው ጥያቄ ያለው አሁን ለዚህ ስራ ዲስኤብልድ ነህ፣ ለዚህ ጉዳይ ዲስኤብልድ ነህ፣ ተመሳሳይ ስራ ለመስራት ትችላለህ ወይ የሚል ጥያቄ አለ። ቅድም እንደነገርኳችሁ ለምሳሌ በኮምፒውተር የሚሰራ እዚህ ጀርባው ላይ እግሩ ላይ እጁ ላይ እግሩ ላይ ወይም ደግሞ ቪዥን ማየት ላይ ችግር ካለው ዲስኤብልድ ነው። ሌላ ኦፊስ ገብተህ ትሰራለህ ወይ ሲሉ መስራት ያለበትም የሚሰራ ከሆነ ያፈርሰዋል። ግን ምንድን ነው የሚያደርጉ ብዙ ዲስኤብል እንዳይሆኑ ስለሚፈልጉ ተመሳሳይ ስራ ይፈልጉላል። ለምሳሌ የካሸር ስራ ሊሰጡ ይችላሉ። ኦር የሴኪሪቲ ስራ ቁጭ ብለህ የምታይበት ካሜራ ይሰጠዋል ማለት ነው። እና ያ የሚሰጧችሁ ሳጀስት የሚያደርጉት ነገሮች ያዋጣናል ወይስ አያዋጣም ብላችሁ ከባለሙያ ጋር መነጋገር ይኖርባችኋል። ሌላው ትንሽ በቪዥን በአይን በኩል ብዙ ጥንቃቄ ያደርጋሉ። ጽሁፎቹን አንደኛ ትልልቅ አድርገው ይሰጡናል። በብሬይል የምናነብ ከሆነ ደግሞ ብሬይል ጽፈው ይሰጡናል። ለማንበብ የማንችል ከሆነ አይናችን ጥሩ የማይሰራ ከሆነ ደግሞ በኦዲዮ አድርገው ይልኩልናል። ኦዲዮ ማለት ድምፅ ብቻ ነው፣ ድምፅ እንሰማለን ማለት ነው። ስለዚህ የሚጽፉትን ደብዳቤ በደብዳቤም ሊሆን ይችላል፣ በብሬይልም ሊሆን ይችላል። ትልልቅ ፎንት ሳይዝ አለው። ስታንዳርድ የአንድ ፊደል ሳይዝ 12 ገደማ ነው። 18 ያደርጉታል ማለት ትልልቅ አድርገው ሊጽፉልን ይችላሉ። ምክንያቱ አንዳንዴ አይናችን ሊያነቡ የማይችል ይሆናል። ስለዚህ እነዚህ ነገሮች ተከታትለን ማስፈጸም ይኖርብናል እና ውጣ ውረዳል። ቅድም እንደነገርኳችሁ የዲስኤቢሊቲ ጉዳይ ረጅም ጊዜ ነው የሚወስደው። አንዳንዴ 5 ወር፣ አንዳንዴም ከዚያ በላይ ይሆናል። ከዚያ በላይ የወሰደባቸው ሰዎች እዚህ አትላንታ ብዙ አውቃለሁ። ምክንያቱም የተሳካ የሆነ ዳኪሜንት ለማቅረብ ስላልቻሉ ነው። የተሳካ ወይም ደግሞ ኦርጋናይዝ የሆነ ዳኪሜንት ለማቅረብ ባለሙያዎች ጋር መሄድ አለብን። ዶክተሮቹ የሚያቀርቡት ነገሮች አሉ፣ ካውንስለር አይተን ከሆነ ካውንስለሮቹ የሚያቀርቡት ነገሮች አሉ፣ እንዲሁም ቴራፒ ሂደን ከሆነ ቴራፒ የሚሰጡን ወረቀቶች አሉ። እነዚህ ዶክሜንቶች ከኛም በኩል ያለው የሶሻል ሴኩሪቲ የW2 ጉዳይ የኢንከም ታክስ ጉዳይ አሟልተን ከሰጠናቸው ይፈጥናል። ካልፈጠነ ግን እነሱ ሊያዘገዩ ይችላሉ። ምክንያቱም ዳኪሜንት በድሞ አልደረሰንም ይላሉ። ስለዚህ ሁልጊዜ በምናደርግበት ጊዜ ዳኪሜንቶቹ በግድ መድረሳቸውን በጣም ማወቅ አለብን። እስቲ አሁን ትንሽ የተናገርኩ ይመስለኛል። ሌላ ሙዚቃ ላምጣና ላጫውት። ቺ ትግርኛ መሆኗ ነው እንግዲህ። እስቶብ ትንሽ እስክስታ ያስፈልገናል እዚህ ጋር።
QuickBooks introduces Get Paid Pronto. Okay. New businesses have trouble getting invoices paid. So get QuickBooks.
Zayna dede, 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 zayna dede
ያስፈልጋል ነበር እንግዲህ አንድ እዚ ላይ ልናገረው ምፈልገው ከኤክስፒሪየንስ ማለት ነው የሰራነው W2 web 1099 አይደለም ይዘው Social Security Administration ይዘው actually የ 2016 አሁን በእስከ 31 ለሰራተኞቹ ይላካል ከዚያ በኋላ ግን ወደ አንድ ወር ገደማ ወደ ሶሻል ሴኩሪቲ አድሚኒስትሬሽን ነው የምንልከው። አንዳንድ በተለይ ስሞል ኩባንያዎች ትንሽ ኩባንያዎች እነዚህ የደሞዛችሁ ብዛት የሚያሳየው W2 ወይም 1099 ሜል ላያረጉት ይችላል። አንዳንዴ ደግሞ በአመቱ መሀል out of business ለሚሄዱ W2ን at the end of the year አያረጉ። ስለዚህ የእያንዳንዱ ግለሰብ ኃላፊነት አለው። ሶሻል ሴኩሪቲ አድሚኒስትሬሽን ኦንላይን ከገባችሁ የትኛው አማውንት ሪፖርትድ እንደሆነ የትኛው አማውንት ሪፖርት እንዳልሆነ ይገኛል። ላስት ይር አግኝተናል፣ አንድ ግለሰብ ሰርቷል፣ ጥሮታ ያወጣሉ፣ አንድ ሁለት ሶስት አመት ግን ሪፖርት አልሆነም። የማን ስቴት እንደሆነ ለማወቅ አይቻልም። ስለዚህ ብዙ ከቆየ በኋላ ስለማይገኝ እያንዳንዳችሁ ኃላፊነት አላችሁ። በኦንላይን ለመግባት ትችላላችሁ። እርዳታ የሚያስፈልጋችሁ ከሆነ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ 404-315-1010 ለመደወል ትችላላችሁ። ደውላችሁ በተለይ እዚህ አትላንታ ኤሪያ ከሆናችሁ ሪፖርትድ የሆነው በእናንተ ስም ለማግኘት ይቻላል። ሌላው ይሄ በጣም ጥሩነቱ ምንድን ነው? ብቁነታችሁን ይገልጻል። ገና ጥሮታ ሳትወጡ ማለት ነው። ለዲሴቢሊቲም ብቁ መሆናችሁን አለመሆናችሁም ለማወቅ ይቻላል። በጣም ጥሩ ነገር ደግሞ የሚያደርገው እሱ ምንድን ነው? ለምሳሌ በ66 የወጣ እንደሆነ ይሄኛውን አማውንት ነው የሚለው። አራት አመት ከጨረስ ደግሞ እንደዚህ ይጨምራል፣ ወደ 30% ይጨምራል። ላይክ 600 ምናምን የሚያገኙ የነበሩ ሰዎች ወደ 900 ገደማ ነው የሚገባው። ይሄ ግን ባለፈው ጊዜ እንደነገርኳችሁ ከጤንነት ጋር የተያያዘ ነው። ሁላችንም እስከ 70 ልንቆይ አንችልም። ሁላችንም እስከ 66 ልንቆይ አንችልም። የጤና ሁኔታ ወሳኝ ነው። የምንወስነው ደግሞ እኛ ነን። ስለዚህ አንዳንዴ ጤና ሁኔታችን በጣም ዝቅተኛ ከሆነ በ62ም ብንወጣ ያዋጣናል ማለት ነው። ስለዚህ ይሄ የምትወስኑት ከቤተሰብ ጋራም ከአንዳንድ ባለሙያዎች ጋራ ሆናችሁ መነጋገር ይኖርባችኋል። ግን አሁን ግን ያነሳኋት ምንድን ነው? አንዳንዱ ኩባንያዎች የሰራችበትን W2 ላይልኩ ይችላሉ። ስለዚህ መጠየቅ ይኖርባችኋል። ለምሳሌ እዚህ 30 ዓመት ወይም 20 ዓመት ሰርታችሁ ከሆነ እና ሁልጊዜ የምትሰሩ ከሆነ የ20 ዓመት ሪፖርትድ የሆነ ሶሻል ሴኩሪቲው ላይ መታየት ይኖርበታል። የሶሻል ሴኩሪቲ ዌብ ፔጅ ማለት ነው። ፕሪንትም ይደረጋል ባይ ዘ ወይ። ሁልጊዜ ኮምፒውተር ካላችሁ ፕሪንተር መያዝ ይኖርባችኋል። ኢምፖርታንት ነው በጣም። ያለ ፕሪንተር ዳኪሜንትም ለመያዝ አችሉም። ስለዚህ ችግሩ ሳይደርስ መጠንቀቅ ይኖርብናል። ችግሩ ሳይደርስ ምንድን ነው? ዲስኤቢሊቲ ሳይደርሰን ሪፖርት መኖሩን የሰራ ነው ሁሉ ሪፖርትድ መሆኑን መጠየቅ ይኖርብናል። መብታችን ነው፣ እናገኛለን። ናው ኮምፒውተር ከሌላችሁ በኮምፒውተርን ገብታችሁ ለመስራት ካልፈለጋችሁ የሶሻል ሴኩሪቲ አድሚኒስትሬሽን እኮ በጣም በየቦታው ነው ያለው፣ በየከተማው ነው ያለው። አክቹዋሊ ዌብ ፔጃቸው ላይ ሎኬተር የሚል አለ። ሎኬተር የሚለው ምንድን ነው? የት እንዳለ ያሳየናል። እዚህ ለምሳሌ አሁን ዲካብ ነበር፣ ቸርች ስትሪት ነበር፣ አይ ቲንክ ተዘግቷል። ባለፈው ሳምንት ነግሬያቸዋለሁ። አሁን ሊልበር ነው የምትመጡ፣ ካፕ ካውንቲም አለ። እዚያው ሄዳችሁ ብታነጋግሯቸው ብዙ አያቆዩም፣ በጣም ኮኦፐሬቲቭ ናቸው። አንድ ሁለቴ ሄጃለሁ። አይ ቲንክ 30 ደቂቃም የፈጃ አልመሰለኝ። አት ዋን ታይም 45 ነበር፣ ብዙ ሰው ሰርቪስ ነበረ ነው። እና በየቦታው ስላሉ ይሄ ገና ሳትወጡ ኢብን አሁን 10 ዓመትን ቢቀራችሁ ቼክ ማድረጉ ይበጃል። ምክንያቱም ሁልጊዜ ፐርፌክት ልንሆን አንችልም፣ ኩባንያዎች ፐርፌክት ሊሆኑ አይችሉም። የራሳችንን ኢንተረስት የምናስጠብቀው እኛ ራሳችን ነን እና በኦንላይን ገብቶ ለማየት ይቻላል። ና አሁን እንግዲህ ኦንላይን ብዙ እያበዛሁ ነኝ። ለአንዳንድ ሰው ኦንላይን ለመግባት ችግር አለው። ዩዘርኔም እና ፓስኮድ ዴቨሎፕ የማድረግ ችግር አለው። ኖ ልጆቻችን እኮ አሉ፣ ጎረቤታችን እኮ አሉ፣ በኢትዮጵያ ኮሚኒቲ እኮ አለ። አንዳንድ ደግሞ በግለሰብ ልናግዛቸው የምንችል ሰዎች አለ። እኔ አንዱ ነኝ። ቼክ ለማድረግ እንችላለን። ደውላችሁ እስቲ ቼክ አድርግልኝ ብትሉኝ አደርገዋለሁ። ኦንሊ ቲንግ ስራ ከበዛብኝ መልሰ ደውል ወይም ነገር የማደርግልህ ወይም ከነገ ወዲያ የማደርግልህ ነው የምለው እንጂ ኮኦፕሬት እናደርጋለን። የራሴ ሁልጊዜ ነው የማየው። መቼ እንደምወጣ ሁሉ ይነግረኛል። ምን ወር እንደምወጣ ሁሉ ይነግረኛል። ስለዚህ ቀላል ነገር አይደለም። ምክንያቱም ኋላ ኢንፎርሜሽኑ ከሌለ ልትጎዱ ስለምትችሉ ነው። ምክንያቱም አንዳንድ ኩባንያዎች አውት ኦፍ ቢዝነስ ከሄዱ ለማግኘትም አትችልም፣ ስሙ ራሱ ይጠፋል። ስለዚህ አጠራጣሪ ሁኔታ ካላችሁ ሁልጊዜ መጠየቁ፣ ሁልጊዜ ኦንላይን ገብቶ መጠየቁ ወይም ደግሞ ሶሻል ሴኩሪቲ አድሚኒስትሬሽን ሂዶ መጠየቁ ይበጃል ማለት ነው። እሺ እንግዲህ አሁን መሰረተ ሀሳቡ ነግሬያቸዋለሁ። ከዚህ ልቀጥለው የሚችለው ምንድን ነው? የቤቱ ብሬድ ዊነር የሚሰራው ሰው የዲስኤብል ከሆነ ሴትዮዋ ታገኛለች ወይ ነው? አዎ ታገኛለች። የምታገኘው ግን 62 ዓመት ሲደርሳት ነው። ሌላ ልታገኝበት የምትችል ግን በቤተሰቡ በእሷም በኩል በባሏም በኩል ወይም በሁለቱም በኩል ህፃኖች ልጆች ሲኖሩ ነው። ህፃኖቹ 16 ዓመት በታች መሆን አለባቸው። ከ22 ዓመት በፊት ዲስኤብልድ የሆነ ሰው ልጅ ካለ ግን ይቀጥላል፣ እሱ እንደ ዲፔንደንት ሆኖ ይሰራል ማለት ነው። ና ባለፈው ጊዜም ነግሬያቸዋለሁ፣ ቺካቺ ናት። ለአይአርኤስ ሶሻል ሴኩሪቲ ና ዲስኤቢሊቲ ለማግኘት ሶሻል ሴኩሪቲ ና ዲስኤቢሊቲ ለማግኘት የአስር ዓመት ጋብቻ ያስፈልጋል። ለምሳሌ አንድ ግለሰብ የመጀመሪያ ሚስቱ ፈቷታል፣ 10 ዓመት ግን አብረው ነበሩ። 9 ተኩል አለ 10 እንዴት ነው የሚታወቀው? እሱም ደግሞ በኢንካም ታክስ ነው የሚታወቀው። 10 ዓመት ከሰራች እና 62 ዓመቷ ከሆነ የድሮ ባሏ ዲስኤቢሊቲ ታገኛለች። ስለዚህ 3 ሰው ያገኛል ማለት ነው። አሁን ያለችው ሚስቱና እሱ ራሱ እና ልጆች። ያቺ የተፈታችው ከሀያ ዓመት በፊትም ብትፈታ ታገኛለች። ያው ኦንሊ ኮንዲሽን ያላት የእሷ ምንድን ነው? ማግባት የለባት። ካገባች አውቶማቲካሊ በሙሉ ፕሪቪሌጇ ይሄዳል። ለሶሻል ሴኩሪቲም እንደሱ ነው፣ ለዲስኤቢሊቲም እንደሱ ነው። ና እንዴት ነው 10 ዓመት መጋባታቸው የምታወቀው ልንል እንችላለን። በጣም ቀላል ነው። ታክስ ሪተርን አብረው ፋይል ማድረግ አለባቸው። አብረው ፋይል ካላረጉ ባልና ሚስት አይደለም። ስለዚህ አይደሉም። ስለዚህ አብረው ፋይል ያደረጉበት ታክስ ሪተርን ራሱ ሶሻል ሴኩሪቲ ኦፊስ ስላለ ታክሱ ስላለ 10 ዓመት መኖራቸውን ያሳያል። ስለዚህ እቺ ታክስ ሪተርን ከብዙ ነገር ጋር እየተያያዘች ነው። ከዲስኤቢሊቲም ጋር ትያያዛለች፣ ከሶሻል ሴኩሪቲም ጋር ትያያዛለች እና ልጆቹም ያገኛሉ ማለት ነው። እዚህ ጋር ግን ላሳስብ የምፈልገው ሁለቱ ሴቶች ያገኛሉ ብለናል። የአንደኛው ያቺ የተፈታችዋ የምታገኘው ከሰውየውና ከሚስቱ ተቀንሶ አይደለም፣ የራሷን ድርሻ ነው ታገኛለች። ስለዚህ ሶስተኛ ሰው መኖሩ እዚያ የሁለቱ ቤተሰቦች አሁን ያሉት አሁን የተጋቡት ባልና ሚስት ሶሻል ሴኩሪቲያቸውን አይቀንሰው። ዲስ አድቫንቴጅ የለውም፣ መጥፎ ነገር የለውም ብታገኝ ማለት ነው። ኢንፋክት እሷ ራሷ ጠይቃ ልታገኝ ትችላለች። ፐርሚሽን ከባሏ ወይም ደግሞ ከሚስቱ ምንም አያስፈልጋትም። ብቻዋ ሶሻል ሴኩሪቲ አድሚኒስትሬሽን ሄዳ ለማግኘት ትችላለች። የምታገኘው ግን ሶሻል ሴኩሪቲ እንትኑ ታክስ ሪተርኑ ላይ 10 ዓመት መኖር ይኖርባታል። 10 ዓመት በአስር ዓመት ካለች አውቶማቲካሊ መብቷ ይጠበቃል ማለት ነው። ናው የዲስኤቢሊቲ አንዳንድ ችግሮች አሉ። አንዳንድ ችግሮች ምለው ምንድን ነው? ዲስኤቢሊቲውን ሊነፍጉን ይችላሉ። ምክንያቱም መብት ነው። ለመብታችን የሚያስገፍፉ ነገሮች ካደረግን የስ ሶሻል ሴኩሪቲ ይወሰዳል። ለምሳሌ ወንጀል ብናደርግ፣ ሰው ብንገድል፣ የመንግስት ንብረት ብንሰርቅ፣ ሰው መተን እስር ቤት ብንገባ፣ ፌለኒው ይሄ ዲስኤቢሊቲ የምናገኘውን ገንዘብ ያቆመዋል እና ከወጣን በኋላ እንደገና እናመልክታል። ስለዚህ ወንጀል ጋር የተያያዘ ነው። በወንጀል ፌለኒ የሚነው የምንለው ማለት ነው፣ ሚስደመነር ሳይሆን ፌለኒ የምንለው ለዲስኤቢሊቲ ለማስገኘት አፌክት ያደርጋል። They could take it back. እና አንዳንዴ ግን ያምሮ ሁከት ከሆነ ግን ያምሮ ሁከት ከሆነ ያምሮ በሽታ ከሆነ ግን አው አይወስድብን ምክንያቱም ያምሮ በሽታ ከቁጥራችን በላይ ነው እኛ ማናውቀው ሌላ ሰው ማውቀው እንግዲህ ብዙ እንትኖች አሉት ሰው ለመግደል ግን ማወቅ የለብን የመንግስት ንብረት ለመስረቅ ግን ማወቅ የለብን የሰው ንብረት ለማጥፋት ግን ማወቅ እናውቀዋለን ስህተቱ ግልጽ ነው ስለዚህ ፌለኒ ከሆነ if you are convicted of a crime ፕሪቪሌጁ ይወሰድባቸዋል ማለት ነው እንዲሁም ደግሞ እንትን ፓሮል ካለን ፓርደን ካለን ለምሳሌ አንድ ወንጀል ሰርተን ለአንድ አመት ቁጥጥር የሚያደርጉን መንግስት ካለ ቫዮሌት ካደረግነው እሱም ራሱ እንደ ፌለኒ ታስቦ የምናገኘውን ገንዘብ ሊወስዱ ይችላሉ ኖርማሊ እነዚህ እንኳን በብዛት በእኛ ህብረተሰብ ብዙ አያጋጥሙንም ግን ሁልጊዜ መጠንቀቅ እንዳለብን ነው የምንጠነቀቀው ምንድነው ክራይም እንዳንሰራ ነው ምክንያቱም ክራይም ከሰራን ፕሪቪሌጁ ይወሰድብናል እስቲ አንድ ዘፈን ላምጣ ቹላችሁ የምታውቋት ይመስለኛል የውራግኛ ዘፈናት አርጋ ብራሶ የሚጫወታትናት የቆየችናት let's see.
Alright, go ahead and work it. Everybody's on this journey and writing their own story.
Okay, yeah.
Yeah.
እኔ ቪዲዮን ያየሁት ነው። አልጋ ብራሶ የሚጫወተው አንብሬኔኔ ነው። የወራግኛ ዘፈን ነው። እንግዲህ ጊዜያችን ትንሽ እያጠረን ነው፣ ግን ነካ ላድርገውና ሰፋ አድርጌ ደግሞ መጣው ሳምንት ገልጸዋለሁ ማለት ነው። ወደ ትምህርት ቤት ስንገባ ትልቁ ችግራችን ስቱደንት ሎን ነው። ስቱደንት ሎን አያልቅም፣ በጣም ብዙ ነው። ድሮ በጣም ትንሽ ነው የነበረው፣ ምክንያቱም ብዙ ገንዘብም አልነበረም። አሁን ትምህርት ቤት ለመሄድ ብዙ ሺህ ነው የሚፈጀው። አንዳንዱ 400 ሺህ የሚበደሩ አሉ፣ አንዳንዱ 160 ሺህ፣ 140 ሺህ፣ አንዳንዱ 80 ሺህ፣ እንደ ትምህርት ቤቱ ነው። አንዳንድ ትምህርት ቤቶች ላይክ ኤመሪ ወደ 40 ሺህ ነው በአመት። አራት ዓመት ስንማልጀው 160 ሺህ አለ። እና ግራጁዌት ካደረግን በኋላ ደግሞ ስራ አይገኝም አንዳንዴ። እኔ አሁን ኤመሪ ተምረው ግራጁዌት አድርገው የ160 ሺህ እዳ ያላቸው የአስር ብር ስራ እየሰሩ ናቸው። እንግዲህ ሁሉ ይሆናል ማለት አለ አንድ ሁለት አቃሉ ነጮች ናቸው። ስራ ስላጣን ካሸር ሁንና እናያለ አቃችኋለሁ። እና ይሄ በሚሆንበት ጊዜ ያለን እዳ ለመክፈል አንችልም። በአሁኑ ባለው ሁኔታ የትምህርት ሎን 1.2 ትሪሊየን ነው። ትሪሊየን እኔ አይቼውም አላውቅም፣ ግን አንድ ትጽፍና 12 ዜሮ ነው ያለው። 12 ዜሮ ነው ያለው። በሌላ አይነት አባባል ደግሞ ሺ ቢሊዮን ማለት ነው። ሺ ቢሊዮን ሺ ታይምስ ማለት ነው። በጣም ብዙ ነው። አንዱ ኦባማ ኤግዜክቲቭ ፓወር አድርጎ ካደረገው ምንድን ነው እነዚህ በእዳ ተወጥረው ያሉት ተማሪዎች ማለት አሁን ግራጁዌት ያደረጉ አምነስቲ ሰጥተዋል። ግሩም የሆነ ፕሮግራም ነው። ለጥቂት ሰዎችም ሰርተናል። 80 ሺህ ያላቸው 30-40 ሺህ የሚሆን ካንስል ሆንላቸዋል። 12-15 ሺህ ያላቸው ሰዎች ወደ 10 ሺህ ካንስል ሆነላቸዋል። ፕሮግራሙ እንደዚህ ነው የሚሰራው። የኦባማ ፕላን ምንድን ነው የሚለው ግለሰቡ ከአቅሙ በላይ ስቱደንት ሎን ሊከፍል አይችልም። ስለዚህ ምንድን ነው ያደረገው? ጥቂቶቹ ከደሞዛችን ዲስክሪሽነሪ ኢንካም እንለዋለን። ዲስክሪሽነሪ ኢንካም ማለት ነው ከወጪ ቀሪ የምናገኘው ኔት እንደማለት ነው። ከምናጠፋው ኖት ግሮስ። ግሮስ ከሆነ ሶሻል ሴኩሪቲም አለበት፣ ሜዲኬርም አለበት፣ የስቴትም አለበት፣ ኢንካም ታክስም አለበት፣ ብዙ ነው። ይሄ ከዲስክነር ከምናጠፋው ማክሲማሙን 15 ሚኒማሙን ደግሞ 10% ያደርጋል። ና ለሚ ኤክስፕላይን ኢት ትንሽ አጠር አድርጌ እንጂ ጊዜ ሞር ያስፈልገኛል። በሚመጣው ሳምንት ሞር እገልጸዋለሁ። በአሁኑ ጊዜ አንዳንድ ሎኖች የስቱደንት ሎኖች በጣም ብዙ ስለሆኑ ወደ 40 ዓመት እያገቡት ነው። ምክንያቱም የምንከፍለው ዝቅተኛ እንዲሆን እንደ ቤት ማለት የቤት ለምሳሌ ማንከፍበት ደረጃ ከገባን 30 መሆኑ ቀርቶ 40 እኮ ነው የሚያደርጉት ያለ አሁን። እና የስቱደንት ሎኑ 40 ነው የሚገባው። የኦባማ ኬር ግን የኦባማ የስቱደንት ሎን አምነስቲ ግን ማክሲማም 25 ለምሳሌ አንድ ግለሰብ እንበል 80 ሺህ ተበድሯል እንበል፣ በሚቀጥሉት 25 ዓመታት 25 ሺህ ይክፈል እንበል። 80 ሺህ ነው የተበደረው። 80 25 እንቀንስለት ኦልሞስት 55 40 ምናምን የሚሆን ይከፍል ካንስል ይሆንለታል። ቢኮዝ የ25ቱን ዘመን አሳለፋ። ስለዚህ ደሞዛችን ወሳኝ ነው። እንግዲህ ደሞዛችን አንድ አይነት አይደለም። በተለይ ግራጁዌት አድርገን ጥሩ ደሞዝ ልናገኝ እንችላለን፣ ግን አንዳንዶቹ ካላገኘን ከ10% አይበልጥም የምንከፍለው ማለት ነው። እና 25 ዓመት ከደረሰ ግን ኤቭሪቲንግ ኢዝ ድሮፕድ። ፌዴራል መንግስቱ ካቨር ያደርገዋል። ወደ 22 ቢሊዮን ብር ነው እንትን ያደረገው ኤክሴክቲቭ ፓወር ሰጥቶ። ይሄ አሁን ፕሬዚደንት ኦባማ የቀረው 2 ወር ገደማ ነው። ትራምፕ ከተመረጠ ኤሌክቶራል ቦቶቹ ከመረጡት ማለት ነው። ዲሰምበር 19 ነው የሚመረጠው የአሜሪካ ፕሬዚደንት። ባይ ዘ ወይ ህዝብ የሚመርጠው አይደለም። ዲሰምበር 19 ወደ 20-30 የሚሆኑ ሰዎች ከቀሩ ብዙ ችግር አለ፣ አይመረጥ ይችላል። እና ኦባማ ከመጣ ጃንዋሪ 19 ነው የሚረከበው። ይሄ ኦባማ የሰጠውን የስቱደንት ሎን አምነስቲ ሊቀይረው ይችላል። ስለዚህ አንዳንድ ግራጁዌት ያረጋችሁ የሰፋ ያለ የስቱደንት ሎን ካላችሁ ወደ TK Accounting and Tax Services ደውሉልን ምታገኙትን እንድታገኙ እናረጋለን። out of stateም እንሰራለን ምንም ችግር የለውም። in stateም እንሰራለን ምንም ችግር የለውም። በ404 315 1010 ደውሉልን። እንደገና ደግሞ አለ የኦፊሳችን ነው 404 315 1010። ለነገሩ ግን እዚህ ፊታችሁ ላይ ስክሪኑ ላይ ስልክ እየታየን ኮል ናው ይላል። ለምሳሌ ላሳያችሁ ነው። እንዲህ ላጠፋው ይችላልው እንዲህ ላመጣው ይችላልው። ስለዚህ ዛሬ እንኳን ብዙ ጥያቄ አልነበረም። ለወደፊቱ ግን እየደወላችሁ ጥያቄያችሁን ጠይቁን መልስ እንሰጣችኋለን። እኔ ስናገርም ልጠይቁ ትችላላችሁ። ማቋረጣችሁ ሐሳቤን አይቆራርጠውም። ለሚመጣው ሳምንት እንግዲህ በሌላ ፕሮግራም እንነጋገራለን። ትንሽ አሁን የሃርፕ ጉዳይ ከኦባማ ጋር የተያያዘ ስለሆነ ባለፈው 2-3 ሳምንት የተናገርኩት ነው። ስለ ሃርፕ እንግዲህ ጥቂት ቀን ስለቀረው ሃርፕም እንደ ትልቅ መብት ነው የሞርጌጅ ኢንተርናሽናል ሪፋይናንስ ማድረጊያ ነው። ስለዚህም ሰፋ አድርጌ በሚቀጥለው ሳምንት እነግራችኋለሁ። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሁኑልኝ።